የአሜሪካ ድምጽ ራዲዮ ጣቢያ ነው።
የኢትዮጵያ ዜጎች ማህበራዊ ፍትህ ፓርቲ የተመለከተ ዘገባ በእለቱ አብይ ርዕስ አካተናል።
ኢትዮጵያ የሁላችንም እንድትሆን በመተሳሰብና በመቀራረብ መታገል አለብን አሉ የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲናቸው። የአፋር ክልል ርዕሰ መስተዳድር አቶ አወል አርባ በበኩላቸው ዛሬ እዚህ የተገኘ ነው ትናንት ከአባቶቻችን የተረከብነውን አንድነት ለቀጣይ ትውልድ ለማስተላለፍ ነው ብለዋል። ይህን ያሉት ታዲያ ሁለቱም መሪዎች በአፋርና የኦሮሚያ ክልሎች ጉባኤ በአዳማ በተካሄደበት ወቅት ነው። የዚህንም ዝርዝር በመስፈት ክፍለ ጊዜ ይዘናል።
ይህንን አላማ ወደፊት ሊያሻግሩ ይችላሉ ብለን ካመንባቸው ሰዎች ውስጥ በብቃት የተሻሉ ናቸው ምንላቸውን በትምህርት ዝግጅት በትግልም ወይም በፖለቲካ ተሞክሮ ለመመልመል ሞክረናል።
የኢትዮጵያ ዜጎች የማህበራዊ ፍትህ ፓርቲ የኢዜማ ሊቀመንበር ቀደም ሲል እንዳልነው አቶ የሽዋስ አሰፋን ድምጽ ነው የሰማነው። በእለቱ አብይ ርዕስ ይዘነዋል። ከሌሎቹን ዋና ዋና ዜናዎች ለመጥቀስ ያህል አቃቤ ሕግ በከባድ የሙስና ወንጀል ለከሰሳቸው የብሔራዊ ደህንነት ኤጀንሲ የቀድሞ ኃላፊና ሌሎች ሰዎች መጥሪያ እንዲደርስ በድጋሚ ትዕዛዝ አስተላልፏል። ሌሎችም ዜናዎች አሉ።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። በርከት ያሉትን ወቅታዊ ዘገባዎችና ቅንብሮች ይዘን ከዛሬ አርብ ግንቦት 16 2011 ዓ.ም ስርጭት ጋር አስተናጋጆች አሉላ ከበደና
ቆንጂት ታየነን። ፕሮግራማችንን የሚያቀናብረው ንጉሱ ታምሬ ነው። የስርጭት መሐንዲሱ ዙቤር። እስከ 4 ሰዓት ድረስ አብረናችሁ እናመሻለን። በቅድሚያ የምሽቱን የዓለም ዜና። አቃቤ ሕግ በከባድ የሙስና ወንጀል ለከሰሳቸው የብሔራዊ መረጃና ደህንነት ኤጀንሲ የቀድሞ ኃላፊና ሌሎች ሶስት ሰዎች ፌዴራል ፖሊስ መጥሪያ እንዲያደርስ ፍርድ ቤት በድጋሚ ትዕዛዝ ሰጥቷል። ፍርድ ቤቱ በዚህ መዝገብ ሌሎችንም ትዕዛዞች አስተላልፎ ተለዋጭ ቀጠሮ ሰጥቷል። መለስካቸው አምሃ ዝርዝር አለው።
የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ወንጀል ችሎት ቀደም ሲል ለብይን ባሳደራቸው ጉዳዮች ላይ ዛሬ የተለያዩ ትዕዛዞችን ሰጥቷል። በዚሁ መሰረት ግንቦት 8 ቀን 2011 ዓ.ም በዋለው ችሎት በሰጠው ትዕዛዝ መሰረት አቃቢ ሕግ በከባድ የሙስና ወንጀል ክስ ከመሰረተባቸው 26 የብሔራዊ መረጃና ደህንነት ኤጀንሲ የቀድሞ ኃላፊዎችና ሰራተኞች መካከል የኤጀንሲው የቀድሞ ዋና ዲሬክተር አቶ ጌታቸው አሰፋ፣ አቶ አጽብሃ ግደይ፣ አቶ አሰፋ በላይና አቶ ሽሻይ ልዑል በችሎት ስራ አልተገኙ ፖሊስ መጥሪያ እንዲያደርስ ትዕዛዝ ሰጥቶ ነበረ። ፖሊስ ዛሬ ለፍርድ ቤቱ በሰጠው የጽሑፍ ምላሽ ትዕዛዙ ግንቦት 14 ቀን 2011 ዓ.ም የደረሰው መሆኑን አስታውሶ እና መጥሪያውን የሚያደርስበት ስፍራ ያለውን ርቀት አገናዝቦ ተለዋጭ ቀጠሮ ፍርድ ቤቱ እንዲሰጠው አመልክተዋል። ፍርድ ቤቱ መጥሪያውን እንዲደርስ እንደገና ትዕዛዝ ሰጥቶ ያልቀረቡ ተከሳሾች በሚቀጥለው ቀጠሮ እንዲቀርቡ አዟል። ተከሳሾቹ የደሞዝ ክፍያውን በተመለከተ ላቀረቡት አቤቱታም ችሎቱ የወንጀል ችሎት እንደሆነ አስታውሶ ጉዳዩን እንደማያየው ለአመልካቾቹ አስረድቷል። ስለሆነም አቤቱታቸውን ለሚመለከተው አካል ሊያቀርቡ እንደሚችሉ ገልጾላቸዋል። አቃቤ ሕግ በማስረጃው ዝርዝር ያመለከተውን የሲቪ ማስረጃ በበቂ ቁጥር አባዝቶ ለተከሳሾች እንዲሰጥ ፍርድ ቤቱ ባዘዘው መሠረት ዛሬ 17 አይነት ቅጂዎችን ለተከሳሾቹ ሰጥቷል። ይሁንና በአምስተኛ ክስ ላይ የቀረበው የሲቪ ማስረጃ ስላልተባዛ መስጠት እንዳልቻለ አመልክቶ ቀሪውን እንዲያሟላ አቃቤ ሕግ ተጨማሪ ጊዜ ጠይቋል። ፍርድ ቤቱ በመጨረሻም የተሰጡ ትዕዛዞችን አፈጻጸምና ሌሎችን ቀጣይ ጉዳዮች ለማየት ለሰኔ 3 ቀን 2011 ዓ.ም ተለዋጭ ቀጠሮ ቆርጦ ተነስተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። ኤርትራ 28ኛውን የነጻነት በዓሏን በማክበር ላይ ትገኛለች። ፕሬዚዳንቱ ኢሳያስ አፈወርቂ ባሰሙት ንግግር የዘንድሮ ክብረ በዓል መሪ ቃል ጽናት ለላቀ እድገት መሆኑን አስታውቀዋል። በዚህ አዲስ ምዕራፍ አሉ ፕሬዚዳንቱ፣ ከሀገር ግንባታ መሰረታዊ መርሃችን ሳንወጣ በርትቶ በመስራት ብሔራዊ ሀብት መፍጠርና ማሳደግ ነው። ደግሞ የሀገራችን ሀብትና እድል በፍትሃዊ መንገድ እኩል ለህዝብ መዳረሱን ማረጋገጥ ነው ብለዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በላኩት የደስታ መግለጫ ለአመታት ተቋርጦ የነበረው እና በአሁኑ ወቅት በጋራ መተማመንና ፍላጎት በጥሩ ሁኔታ ግንኙነታቸው ሁለቱ ሀገሮች በመቀጠሉ ደስታ ይሰማኛል ብለው አሁንም የሁለቱንም ሀገሮች ጥቅም መሰረት በማድረግ ተጠናክሮ ይቀጥላል ብለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ፣ የሩሲያው ፕሬዚደንት ቭላዲሚር ፑቲንና የግብፁን አልሲሲን ጨምሮ የዓለም መሪዎች የደስታ መግለጫ ማስተላለፋቸውን የኤርትራ መንግስት ድረገጽ ሻባይት ባሰራጨው ዜና ገልጿል። ከዚሁ ዜና ሳንወጣ የኤርትራዊው ወላጅ አባቷን ሀገር የነጻነት በዓል ለማክበር አስመራ የምትገኘው አሜሪካዊቱ ተዋናይት ቲፋኒ ሀዲሽ ኤርትራዊ ዜግነት እንደተሰጣት ዜናው ጨምሮ ገልጿል።
የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ዛሬ ከስልጣን እንደሚወርዱ አስታወቁ። ብሪታንያ ከአውሮፓ ህብረት ለመውጣት እያደረገች ያለችው ሂደት ወደ ባሰ የፖለቲካ ቀውስ ያስገባታል የሚል ስጋት አሳድረዋል። ብሪታንያ እንደ አውሮፓውያን የዘመን አቆጣጠር በ2016 ዓመተ ምህረት በተካሄደ ህዝበ ውሳኔ ገቢራዊ ለማድረግ በያዘችው ለሶስት ዓመታት ያህል ሲያደርጉት የቆየው ጥረት ፍሬ ባለማግኘቱ ነው ጠቅላይ ሚኒስትሯ ስልጣናቸውን ለመልቀቅ ውሳኔ የበቁት ብሏል። በፓርቲያቸው በተፈጠረው መከፋፈል ምክንያት ከስልጣን ለመውረድ ሜይ ሶስተኛዋ ጠቅላይ ሚኒስትር ሆነዋል። የማርጋሬት ታቸርና የዴቪድ ካሜሮንን ፈለግ ተከተሉ ነው የተባለው። ሜይ ከስልጣን ለመውረድ የወሰኑት የፓርቲያቸው አመጽና የካቢኔ አባላት በገፍ ከስልጣን የመሰናበት ፈተናዎች ለገጠሟቸውም ነው የሚል ታክሏል። እርሳቸውን የሚተኩ ተወዳዳሪዎች ከአውሮፓ ህብረት መሪዎች ጋር በሚያደርጉት የፍቺ ወይም ከአውሮፓ ህብረት የመውጣት ስምምነት ጠንካራ መስመር እንደሚከተሉ እየገለጹ መሆናቸውን የአሜሪካ ድምጽ ዘጋቢ ሄንሪ ሪጀል ጠቅሷል። አዳነሽ ሳይ ታቀርበዋለች።
ብሪታንያ እንደ አውሮፓ አቆጣጠር በ2016 ዓ ም በተካሄደው ህዝበ ውሳኔ ከአውሮፓ ህብረት ለመውጣት በመወሰኗ ያኔ ጠቅላይ ሚኒስትር የነበሩት ዴቪድ ካሜሮን ከስልጣን ከተሰናበቱ በኋላ ነበር ቴሬዛ ሜይ ስልጣን ላይ የወጡት። ቴሬዛ ሜይ ታዲያ ካሜሮን ከሶስት ዓመታት በፊት እንዳደረጉት ሁሉ የብሪታንያን ከአውሮፓ ህብረት መውጣት ለማሳካት ባለመቻላቸው መራራ ጸጸት እንደተሰማቸው ገልጸው ከስልጣን እንደሚወርዱ ዛሬ ያስታወቁት
I believe it was right to persevere even when the odds against
የስኬት እድል የጠበበ መስሎ በታየበት ጊዜም ቢሆን በጥረት መግፋት አስፈላጊ ነበር። አሁን ግን ጥረቱ በአዲስ ጠቅላይ ሚኒስትር ቢመራ ሀገሪቱን በበለጠ እንደሚጠቅም ግልጽ ሆኖልኛል።
ጠቅላይ ሚኒስትሯ እንባ እየተናነቃቸው ስሜታቸውን ለመቆጣጠር ሲታገሉ ታይተዋል።
I will shortly leave the job that it has been the honor of my life to hold.
የህይወቴ ክብር የሆነውን ስራ በቅርቡ እለቃለሁ። ሁለተኛዋ እንስት ጠቅላይ ሚኒስትር ሆኛለሁ። ሆኖም የመጨረሻው አልሆነም። ይህን የማደርገውም የመወዳትን ሀገር ለማገልገል እድል በማግኘቴ ትልቅና ዘላቂ ክብር እየተሰማኝ ነው።
ጠቅላይ ሚኒስትሯ የብሪታንያን ፍቺ በሚመለከት ከአውሮፓ ህብረት መሪዎች ጋር የተደራደሩበትን ስምምነት የፓርላማ አባላት የአብዛሃ ድጋፍ ለማግኘት ሶስት ጊዜ ሞክረው አልተሳካላቸውም። ከሁለት ሳምንታት በኋላ ወግ አጥባቂው ፓርቲ ሌላ መሪ ይመርጣል። ከ24 በላይ የሚሆኑ ወግ አጥባቂ የምክር ቤቱ አባላት ይወዳደራሉ ተብሎ ይጠበቃል። ከአውሮፓ ህብረት መሪዎች ጋር በሚያደርጉት ድርድር ጠንካራ መስመር እንደሚይዙ እየተናገሩ ነው።
በዩናይትድ ስቴትስና በሰሜን ኮሪያ መካከል ያለው የኒውክሌር ድርድር ዋሽንግተን ትጥቅ የማስፈታት አቋሟን እስካልቀየረች እንደማይቀጥል ፒዮንግያንግ አስታወቀች። ለድርድሮቹ ወደፊት መንቀሳቀስ አለመቻል ሰሜን ኮሪያ ዩናይትድ ስቴትስን ተጠያቂ አድርጋለች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ቀደም ሲል አድርገዋቸዋል፣ አሁንም እያደረጓቸው ነው በሚሏቸው ጥፋቶች ምክንያት ከስልጣናቸው ተነስተው ሊጠየቁ ይገባል ወይም አይገባም በሚል ጥያቄ እየተወዛገቡ ባሉት የተወካዮች ምክር ቤቱ አፈ ጉባኤ ናንሲ ፔሎሲ እና በፕሬዝደንቱ መካከል የተካረሩ የዘለፋ ቃላት ልውውጥ እየተሰማ ነው። ፕሬዝደንቱ ተቃዋሚዎቻቸው የሆኑት ዲሞክራት እንደራሴዎች ከስልጣን አንስተው ክስ እንዲመሰርቱባቸው ይፈልጋሉ። ለዚያ የሚያደርስ የተሟላ ጭብጥ ግን ገና የለንም ብለዋል አፈ ጉባኤዋ። ይሁን እንጂ 435 መቀመጫዎች ባሉትና በዲሞክራቶች አብላጫ በተያዘው የተወካዮች ምክር ቤት እየተካሄዱ ያሉት ምርመራዎች ወደዚያ በርካታ ዲሞክራቶችና አንድ ሪፐብሊካን እየጠየቁ ወዳሉት እርምጃ ሊወስዱ እንደሚችሉ ሚስ ፔሎሲ ተናግረዋል። ዶናልድ ትራምፕ በሰጡት ምላሽ ንኳ ፔሎሲ ብለው ጠርተዋቸዋል። እኔ ግን ብለዋል ትራምፕ እጅግ የተረጋጋ እጅግ ምጡቅ ሰው ነኝ። በመጨረሻም ማዕከላዊ አፍሪካ ባሳለፍነው ማክሰኞ ከቻድ ጋር በሚያዋስናት ድንበር ላይ በምትገኝ ከተማ ለተገደሉ ከ50 በላይ ዜጎቿ የሶስት ቀናት ይፋ የሐዘን ወቅት አውጃለች። በደቡባዊ ምዕራብ የሀገሪቱ ክፍለ ግዛት ጭንቅላታቸው ተቆርጦ አስከሬናቸው ለተገኘው የ77 ዓመቷ አረጋዊት መነኩሴት ህዝቡ እንደ ሀገር አብሮ እንዲያዝን ፕሬዝደንቱ ፋስቲን አርጃንጅ ቱዋዴራ ተማጽኖ አቅርበዋል። ግድያዎቹን የፈጸሙት 3R የሚባል ሚሊሻ ቡድን ታጣቂዎች ናቸው ያሉት ፕሬዝደንቱ የቡድኑ መሪዎች በድርጊቱ በቀጥታ ተጠያቂ የሆኑትን አውጥተው ይስጡ ሲሉ አሳስበዋል። የተባበሩት መንግስታት ድርጅት ሰላም አስከባሪዎች ፓዋው በመትባል ሰሜናዊት ከተማ ዙሪያ ጥበቃቸውን አጠናክረዋል። አንድ የተባበሩት መንግስታት ባለስልጣን እንዳሉት የሚሊሻው ቡድን የዚያችን ከተማ ነዋሪዎች ስብሰባ አለ እንድትመጡ ብሎ ሲያበቃ ሲገኙለት ነው ተኩስ የከፈተባቸው። የድርጅቱ ዋና ጸሐፊ አንቶኒዮ ጉቴሬሽ የማዕከላዊ አፍሪካ ሪፐብሊክ መንግስት ይህን ከጦርነት ወንጀል ሊቆጠር የሚችል ጥቃት ያደረሱትን በአፋጣኝ ለፍርድ እንዲያቀርብ አሳስበዋል። ዜናው አበቃ። The Voice
of America. ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። በዓለም ዜና የጀመረው መደበኛው ፕሮግራም በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። አሁን የዕለቱ አብይ ርዕስ ይቀርባል።
የኢትዮጵያ ዜጎች የማህበራዊ ፍትህ ፓርቲ ኢዜማ የስራ አስፈጻሚ ኮሚቴ አባላቱን ይፋ አደረገ። አባላቱ የተመረጡት ከሁሉም በላይ በብቃታቸውና በችሎታቸው እንደሆነ የፓርቲው ሊቀመንበር ተናገሩ። የፓርቲው የወቅቱ ተቀዳሚ ተግባር ለሀገር መረጋጋት መስራት ነው ሲሉም አንድ አዲስ የአመራር አባል ገልጧል። ይለናል መለስካቸው አምሃ ከአዲስ አበባ ተናገረው ተከታዩ ዘገባው።
ከሁለት ሳምንታት በፊት የመስረታ ጉባኤውን ያካሄደው የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ዛሬ ከቀትር በኋላ በጊዮን ሆቴል በጠራው ጋዜጣዊ ጉባኤ የፓርቲውን የሥራ አስፈጻሚ ኮሚቴ አባላት ይፋ አደረገ። የፓርቲው ሊቀመንበር አቶ የሸዋስ አሰፋ ተሾሚዎቹን ባስተዋወቁበት ንግግራቸው ዛሬ የተሾሙት ለእድሜ ዘላለማቸው በሹመት ስፍራው የሚቆዩ አይደሉም ብለዋል። እዚህ ያለነው ሁሉ ምንጊዜም ከእኛ የተሻለ ሥራና ጊዜ ለኢትዮጵያ ሕዝብና ለፓርቲው ለሚሰጡ ሁሉ ቦታውን ለማስረከብ ዝግጁ ነን ብለዋል። አክለውም ይህ የሹመት ሥራ ጥሩ የሠራበት የሚመሰገንበት፣ ያጠፋ የሚጠየቅበት እንደሆነም ገልጸዋል። የፓርቲው ጉባኤ የሰየማቸው ኃላፊዎች ለዚህ ብቁ ናቸው ያሏቸውን የሥራ አስፈጻሚ ኮሚቴ አባላት በምን ሚዛን እንደመረጧቸው ገልጸዋል። አቶ የሸዋስ አሰፋ
የመጀመሪያው እና ዋናው ብቃት ነው። ይሄን ፓርቲ ሊያሻግሩ ይችላሉ። የአንድ ፓርቲ ወይም የአንድ የትግል መስመር ብቻ አይደለም፣ በርካታ መስዋዕትነት የተከፈለበት፣ ብዙ ሰዎች በረሃ የቀሩበት፣ ብዙ ሰዎች በእስር ቤት የተሰቃዩበት፣ ይህንን ዓላማ ወደፊት ሊያሻግሩ ይችላሉ ብለን ካመንባቸው ሰዎች ውስጥ በብቃት የተሻሉ ናቸው ምንላቸውን በትምህርት ዝግጅት፣ በትግል ልምድ ወይም በፖለቲካ ተሞክሮ ለመመልመል ሞክረናል። ሌላው በቂ ጊዜ ያለው መሆን አለበት።
የፓርቲው የሥራ አስፈጻሚ ኮሚቴ አባላት ባለፉት 10 ዓመታት በሀገሪቱ ፖለቲካ ስማቸው የተጠራ እንደ ፕሮፌሰር ብርሃኑ ነጋ፣ አቶ ዳንኤል ሽበሺ፣ ዶክተር ከበደ ጫኔ፣ አቶ አንዳለም አራጌ፣ አቶ ግርማ ሰይፉና ከመሳሰሉት ሌላ ከዚህ በፊት ስማቸው የማይታወቁ ወጣቶችም ተካተዋል። ከነዚህ መካከል በፓርቲው የወጣቶች ጉዳይ ተጠሪ ሆና የተመረጠችው ጽዮን እንግዳዬ መኮንን ትገኝበታለች። ቪኦኤ አናግሯት ነበር።
በፖለቲካ ላይ ተሳትፏል ነበርኝም ኢዜማ የመጀመሪያዬ ነው።
እንዴት ወደዚህ ልጅ ይገባሽ?
ፖለቲካ ላይ እንግዲህ ትንሽ የተወሰነ ኢንተረስት ነበርኝ ከሆነ ጊዜ በፊት የአካባቢውን ሁኔታ የሀገራችንን ሁኔታ አከታተላለሁኝ። በመሀል ኢዜማ በሚቋቋምበት ጊዜ የኢዜማ አመራር የሆኑ ሰዎች አገኘኝና የኔን ኢንተረስት የሚያውቁ ወደ ፓርቲው እንድመጣ አደረጉኝ።
የትምህርት ዘርፍ ምንድን ነው?
የህግ ተማሪ ነኝ። ዘንድሮ መረቃለሁ ከአዲስ አበባ ዩኒቨርሲቲ።
በቅርቡ ወደ ፖለቲካው ዓለም ከገቡት መካከል ፓርቲው የሾማቸው ወጣቶችም አሉ። ቀደም ሲል ዞን 9 ተብሎ በሚታወቀው የጦማሪያን ቡድን አባል የነበረው ወጣት የፖለቲካ ሰው አቶ ናትናኤል ፈለቀ በኢዜማ የህዝብ ግንኙነት ቋሚ ኮሚቴ ሰብሳቢ ሆኖ ተሾሟል። እንደ ህዝብ ግንኙነት ኃላፊ ምን ለመስራት እንዳሰበ ጠይቄው ነበር።
አገሩን የማረጋጋት ሚና እንጫወታለን፣ ለውጡን ተቃውማዊ ወደ ማድረግ እንወስዳለን። ከዛ በሶስተኛ ደረጃ ደግሞ ምርጫ ተወዳድረን እኛ የምንፈልገው እኛ ያዘጋጀነው ፖሊሲ የመንግስት ፖሊሲ ሆኖ እንዲተገበር እንፈልጋለን። በዛው ቀደም ተከተል የምንሰራው የህዝብ ግንኙነት ስራ በመጀመሪያ ደረጃ ሀገርን ለማረጋጋት የኛ የፓርቲ ሰዎች የኛ የፓርቲ አባላት እና ደጋፊዎቻችንና በአጠቃላይ ህዝቡን ሀገር ማረጋጋትን ምን ማለት ነው፣ ለምንድን ነው የሚጠቅመን፣ እንዴት ነው ወደዛ መሄድ የምንችለው የሚለውን የማስተማር የማሳወቅ ስራ የመጀመሪያ ፕራዮሪቲያችን ይሆናል ማለት ነው። ከዛ ተከትሎ ይሄ ተቋማዊ ሲሆን እዛ ውስጥም በህዝብ ግንኙነት የኛን ፓርቲ አቋም ለህዝቡ የማድረስ ስራ ምን ሰራ ይሆናል። በኋላ ላይ ደግሞ ምርጫም ደርሶ ስንወዳደር ህዝቡ የኛ አማራጭ ምን ያህል ከሌሎች የተለየ ነውና ለምንድን ነው መምረጥ ያለበት የሚለውን የማሳወቅ ስራ ምን ሰራ ይሆናል ማለት ነው። ያንን ለማድረግ እንግዲህ ዛሬ ነው ሹመት የተሰጠን። መጀመሪያ ምን ሰራው የእቅድ የማውጣት ነው። ያጭር ጊዜና የረጅም ጊዜ እቅድ ከፍለን እናወጣለን። በዛ እቅድ መሰረት ስራ አስፈጻሚ ተወያይቶ ሲያጸድቅልን አሁን በገለጽኩት ቅደም ተከተል መሰረት ወደ ስራ ምንገባ ይሆናል ማለት ነው።
ኢዜማ የስራ አስፈጻሚ አባላቱን ሹመት ካስተዋወቀ በኋላ ተሿሚዎቹ ቃለ መሐላ ፈጽመዋል። በዚህ የማስተዋወቅ መርሃ ግብር ከጋዜጠኞች ሌላ የተጠሩ እንግዶችም ነበሩ። ኢዜማ በሀገሪቱ ካሉ 547 የምርጫ ወረዳዎች መካከል በ312ቱ መዋቅሩን እንደዘረጋ ማስታወቁ አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለምሽቱ አብይ ርዕስ ዘገባው እናመሰግናለን። በቀጣዩ ዘገባ በአዳማ እየተካሄደ ያለውን የአፋርና የኦሮሚያ ክልሎች ጉባኤ እንመለከታለን። ኢትዮጵያ የሁላችንም እንድትሆን በመተሳሰብና በመቀራረብ መታገል አለብን ሲሉ የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ አሳሰቡ። የአፋር ክልል ርዕሰ መስተዳድር አቶ አወል አርባ በበኩላቸው ዛሬ እዚህ የተገኘነው ትናንት ከአባቶቻችን የተረከብነውን አንድነት ለቀጣዩ ትውልድ ለማስተላለፍ ነው ብለዋል። የኦሮሞና አፋር ሕዝብ የወንድማማችነትና የአንድነት ጉባኤ በአዳማ አባገዳ የመሰብሰቢያ አዳራሽ ነው እየተካሄደ ያለው። ሙክታር ጀማል ዝርዝሩን ይዟል።
ዛሬ በአዳማ አባገዳ መሰብሰቢያ አዳራሽ የተካሄደው የኦሮሞና አፋር የሕዝቦች የወንድማማችነትና የአንድነት ኮንፈረንስ የሁለቱንም ማህበረሰብ ዝምድናና ግንኙነት የሚያጎለብት ነው ተብሏል። የመድረኩ ተሳታፊዎች የሁለቱ ማህበረሰብ ግንኙነት የጠበቀ መሆኑንም ነው ያነሱት።
አፋርና ኦሮሞ ታሪካዊ ቁርኝነታችን አሁን ሳይሆን የቆየ ከአባቶቻችን ጀምሮ ያለ ነው። እኛ አብዛኛው ድንበር ከኦሮሚያ እንጂ ከሌላ ብሔር ጋር ድንበር የሌለን ህዝቦች ነን። ከኦሮሚያ አብዛኛው ድንበር የምንካለለው ከኦሮሚያ ጋር ነው። ከሌሎች ክልሎች ጋር እንኳን ትንሽ ነው ድንበራችን። ለዛ ማሳያ የሚሆነው ዛሬ የእኛ የአፋር ግመሎች ገላንና ቢሾፍቱ ነው የሚሉት። ይህንን ታሪክ ነው እኛ የምንፈልገው እንዲኖረን ማለት ነው።
በሪሶርስ ላይ ግጭት ሁልጊዜ የብሔረሰብ ግጭት አይደለም። እኔ ጭንቅላቴ ውስጥ አሁን 1-3-4 ፈንክት አለ። አፋር አይደለም የፈነከተኝ፣ ወይ ሶማሊያ አይደለም የፈነከተኝ፣ እዛው አካባቢ ያለ ኦሮሞ ነው የፈነከተኝ። ስለዚህ እንደዚህ አይነት በሪሶርስ ላይ የሚደረጉ ግጭቶችን አንድ አፋርና አንድ ኦሮሞ ዩኒቨርሲቲ ውስጥ ቢጣላ ሁለት ሰዎች ተጣሉ ነው ለኔ፣ ሌላ አይደለም። ምክንያቱም ኦሮሞም ከኦሮሞ ጋር ይጣላል፣ አማራም ከአማራ ጋር ይጣላል። ይሄ የታወቀ ነገር ነው። ሁላችሁም በየአካባቢያችሁ ታውቃላችሁ።
አፋርና ኦሮሞ በአንድ ደም የተሳሰረ ህዝብ በአዋሽ ወንዝ የተጋመደ ወደፊትም ግንኙነታቸው ተጠናክሮ የሚቀጥሉ ናቸው ያሉት የኦሮሚያ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳደር አቶ ሽመልስ አብዲሳ ግጭቶችን በማስወገድ ሁሉም እንደ ፍቃዱ በነጻነት በፈለገበት ተንቀሳቅሶ ሰርቶ እንዲለወጥ በጋራ እንሰራለን ብለዋል። አቶ ሽመልስ በማከለም የኦሮሚያ ክልል መንግስት ችግሮችን በመፍታት ለዘላቂ የጋራ ተጠቃሚነት ሌት ተቀን ይሰራል ብለዋል።
ሶማሌ፣ ኦሮሞ፣ አፋር ሐላፊነታቸውን ካልተወጡ ምስራቅ አፍሪካ ውስጥ ያለው ችግር በቅጡ ሊስተካከል አይችልም። አፋር ኤርትራ ውስጥ አለ። አፋር ጅቡቲ ውስጥ አለ። ሶማሌ ጅቡቲ ውስጥ አለ። ሶማሌ ውስጥ አለ። ኬንያ ውስጥ አለ። ኦሮሞ ኬንያ ውስጥ አለ። በሌሎችም አጎራባች ሀገሮች ውስጥ አለ። ስለዚህ ይሄ ትስስር ከዚህ አልፎ በጎረቤት ሀገሮች ያሉትን ህዝቦች ይበልጥ የሚያስተሳስር አፍሪካን ምስራቅ አፍሪካን በልማት እናስተሳስር ወደ አንድነት መድረክ እንውሰድ የምንለውን ራዕይ ይበልጡን የሚያሳካ ትርጉሙም ከኢትዮጵያ በላይ ወደ ምስራቅ አፍሪካ የሚሸጋገር ተግባር ነው።
የአንድነት መንፈስ እንደ ሀገርም ወቅቱ የሚጠይቀው ነው ያሉት የአፋር ክልል ርዕሰ መስተዳደር አቶ አወል አርባ አንድነትን በማጠናከር ስለ አፋርና ኦሮሞ ብቻ ሳይሆን በሁሉም የኢትዮጵያ አካባቢዎች ሰላም እንዲሰፍን በጋራ መስራት ያስፈልጋል ብለዋል። አቶ አወል አክለውም ትናንት ከአባቶቻችን የተረከብነው አንድነት ለቀጣይ ትውልድ እንዴት ማስተላለፍ እንዳለብን ማሰብ ይኖርብናል ሲሉ አሳስበዋል።
ብዙ ነገሮች አሉ አንድ የሚያረጉን በዋናነት እዚህ የመጣነው ለአፋር ተጣንተን እንታረቃለን። ተጋስተን ደግሞ ጎይት ለማስተካከል ማለት ትናንት ከአባቶቻችን የተረከብነው አንድነት መተሳሰብ፣ መተጋገዝ፣ ሰላምም ለቀጣዩ ትውልድ እንዴት እናስተላልፍ የምለው ለምክክር ነው። ማለት በልማትም ለመተጋገር ነው።
ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።
ሙክታር ጀማል ለዘገባው እናመሰግናለን። ተከታዩ ደግሞ ወደ መቀሌ ያሻግረናል። የትግራይ ህዝብና ህዋት በኤርትራ ህዝብ ነጻነት የማይቀር ወይም የማይቀየር አቋም ነው ያላቸው ይላል ከትግራይ የደረሰን ዘገባ። የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ናቸው ይህን ያሉት። 28ኛው ዓመት የግንቦት 20 ድል ሲዘከር ኢትዮጵያ ከገባችበት ችግር ለመውጣት ጥረት የሚያስፈልግበት ጊዜ ነው ብለዋል። ምክትል ርዕሰ መስተዳድሩ ግንቦት 20ን ምክንያት በማድረግ በክልሉ የዜና ምንጮች በኩል መልእክት አስተላልፈዋል ሲል ሙልጌታ አጽባ ተከታዩን አድርሶናል።
የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል 28ኛው ዓመት የመንግስት ለውጥ የተደረገበት ግንቦት 20 ምክንያት በማድረግ በክልሉ መገናኛ ብዙሃን ባስተላለፉት መልእክት ግንቦት 20 ሲዘከር የነበረ ስርዓት ፈርሶ አዲስ በመገንባቱ ብቻ አይደለም በአሁኑ ጊዜ ስርዓታችን አደጋ ላይ ወድቋል፣ ህዝባችንም እየተንገላታ ነው ብለዋል።
ግንቦት 20 ዝክርተልና ሲልክ ባልቀር አይቆናል ለክ ፈሪሱስ አንድ ስርዓት መስይ ዘፋይቆናል።
ግንቦት 20 ሲዘክር በአል ብቻ አይደለም፣ ደርግ ወድቆ አዲስ ስርዓት መተከሉን ብቻ አይደለም፣ አሁን አዲስ ፈተና አለ። ስርዓታችን አደጋ ላይ የወደቀበት፣ ህዝባችንም የተዋረዱበት፣ ትልቅ የነበራቸውን ተስፋ የተዳከመበት የጨለመበት ሁኔታ ተገንዝበን ከዚህ እንዴት መውጣት እንዳለብን እንደ ትግራይና እንዲሁም እንደ ሀገር የምናስብበት፣ ያጋጠመው ችግር ወደ እድል መንቀየርበት ሁኔታ ገብተን እንዳለን የምንገነዘብበትና የምንታገልለት መሆን አለበት። በአዲስ መንፈስ ወደ ጥፋት ሳይሆን ወደ ተሻለ ጉዞ እንድንሄድ የምናስብበት ጊዜ ነው ያለነው ብለዋል። በአሁኑ ጊዜ ህገ መንግስቱን በመጣስ የብሔር ብሔረሰቦች መብት የሚጻረርና ሀገሪቱን አደጋ ላይ የሚጥል የትምክህት ኃይል ያሉት በኢትዮጵያ እየታየ ነው ብለዋል። ይህ ኃይል በትግራይ ህዝብ ካሁን በፊት የተሸነፈ በመሆኑ አሁን ያለውን ሰዓት ለመለወጥ ደግሞ የትግራይ ህዝብ ጸር ሆኖ መቆም ነው የተያያዘው ብለዋል። የትግራይ ህዝብ ብዙ ፈተናዎች ያለፈ በመሆኑ አሁን ያጋጠመውን ፈተና በድል ይወጣዋል ብለዋል። ሌላ በንግግራቸው ትኩረት ያደረጉበት ጉዳይ
በሚመጣው አመት ለሚካሄደው ምርጫ ነው። ምርጫው ለማራዘም የመፈልግ አዝማሚያ አለ ያሉት ዶክተር ደብረጽዮን ይህ ተቀባይነት የሌለውና ይህ ህገ መንግስታዊ ነው ብለዋል።
መርሳብ ዘጠላመት ግንቦት ይሁን ከያዘሎ
ምርጫው በሚቀጥለው አመት ግንቦት ወር ነው መካሄድ ያለበት። አንድ አመት አለን ወደ ምርጫው ለመግባት። በአሁኑ ጊዜ ግን ምርጫው እንዲራዘም የመፈለግ ምልክቶች አሉ። ስለዚህ ይህንን ከስርዓት መቀየር አያይዘን ነው የምናየው። ጊዜው የማራዘም ጉዳይ አይደለም፣ ስርዓት የማፍረስ ነው። የምርጫውን ጊዜ መግፋት ህገ መንግስቱ መግፋት ማለት ነው፣ ሌላ ትርጉም የለውም ነው ያሉት። 28ኛው አመት የኤርትራ ነጻነት ምክንያት በማድረግ የእንኳን አደረሳችሁ መልእክት ያስተላለፉት ዶክተር ደብረጽዮን የትግራይ ህዝብና ድርጅታቸው ህወሓት የኤርትራ ህዝብ ነጻነት የሚደግፍ እንዲሁም ለነጻነት በተደረገው ትግል ከኤርትራ ህዝብ ጎን ተሰልፎ የታገለ ነው ሲሉ ተናግሯል።
አይ ህዝብ ኤርትራ ነጻነት ያው ባርሲዝ መጽይ
የኤርትራ ህዝብ ነጻነት በትግል የመጣ ነው። አጠቃላይ አቋማችንም መታገሉን ትክክል ነው፣ ነጻነት ማግኘቱም የሚገባው ነው የሚል አቋም ነው ያለን። ስለዚህ የምንደግፈው ነው የኤርትራ ነጻነት። አንድ ላይ አብረው የኖሩ ህዝቦች ቢሆንም የነጻነት ጉዳይ ደግሞ የራሱ ታሪክና መንገድ ያለው ነው። ለዚህም ክብር አለን። ለትግሉ ክብር ብቻ አይደለም እንደ ትግራይ አብሮ ታግሏል። ነጻነት እንዲመጣም ዋናው የኤርትራ ህዝብ ትግል ቢሆንም ድርሻ አለው። ድጋፋችንም በመስዋዕትነት ገልጸናል። እኛ ባደረግነው ትግልም እነሱ የራሳቸውን አስተዋጽኦ አድርጓል። ስለዚህ በትግል በደም የተሳሰረ ታሪክ ነው ያለን ብለዋል። ከነጻነት በኋላም በሁለቱም አገራት መካከል ችግር ቢፈጠርም አሁንም ለኤርትራ ነጻነት ያለን አቋም አይቀየርም ብለዋል ምክትል ርዕሰ መስተዳድሩ።
መንግስት ጸጋ መጋጠኝ ይላል ጉዳይ ነጻነት ምንም ባነዘው ያየር ነገር የለም።
መሃል ላይ እንደሚታወቀው ችግር አጋጥሟል። በነጻነት ጉዳይ የሚያስቀየር ነገር ግን በጭራሽ የለንም። ተጣልተን ስለነበረ ችግር ስለተፈጠረም የነጻነት ጉዳይ ዳግም የምናይበት ወይም ደግሞ የምንወያይበት አይደለም፣ የምናምንበት ነው። ችግር በተፈጠረም ጊዜ የምንቀይረው አቋም የለንም። እንደ ሀገር ይሁን ህዝብ ክብር አለን። በእያለንበት ሁነን ተጋግዘን የምንለማበት ብቻ ነው የምንፈልገው። እኛ የነሱ መልካም ነገር የምንመኝ ልማትና ለውጥም የምንሻ ነን። አብረን መልማትና መለወጥ እንደምንፈልግም በዚህ ሰዓት መግለጽ እንፈልጋለን። መልካም የነጻነት ቀን እንዲሆንላችሁም እንመኛለን ብለዋል። በመጨረሻም በኢትዮጵያና ኤርትራ የተጀመረውን ሰላም ተጠናክሮ እንዲቀጥል ትኩረት ሰጥተን እንሰራለን ብለዋል። ለአሜሪካ ድምጽ ሙልጌታ ጽባሃ መቀለም።
በቀይ ሽብር ዘመቻ ወቅት ፈጽመዋል በተባሉት ወንጀል ተከሰው በሚኖሩባት የዩናይትድ ስቴትስዋ የቨርጂኒያ ክፍለ ግዛት አሌክዛንድሪያ ከተማ በሚገኝ አንድ ፍርድ ቤት የፍርድ ሂደታቸውን ሲከታተሉ የነበሩት አቶ መርጋ ንጉሴ በተከሰሱበት ወንጀል በትናንትናው ዕለት ጥፋተኛ ሆነው ተገኝተዋል። የችሎቱን የፍርድ ውሳኔ ተከትሎም አሉላ ከበደ የበደሉ ሰለባ መሆናቸውን ገልጠው ለፍርድ ቤቱ የምስክርነት ቃላቸውን ከሰጡ ግለሰቦች አንዱን በስልክ አነጋግሯል።
የዋሽንግተን አጎራባች አሌክዛንድሪያ ነዋሪ አቶ መርጊያ ንጉሴ ሀብተየስ በ1970ዎቹ በኢትዮጵያ በተካሄደው የቀይ ሽብር ዘመቻ ወቅት ወጣቶች ላይ ስቃይ አድርሰዋል፣ በደል እንግልት ፈጽመዋል ተከሰው በትላንትናው ዕለት በአሌክዛንድሪያ ከተማ በሚገኝ ፍርድ ቤት ውሎ በቀረቡባቸው ወንጀሎች ተጠያቂ ናቸው ተብለዋል። የፍርዱን ሂደት በቅርበት ከተከታተሉ ወዲሁም በዚያ ዘመን ደረሱ ከሚባሉ በደሎች ደርሰውብኛል በለምስክርነት ከቀረቡ ግለሰቦች አንዱ እንደመሆኑ ሂደቱን ተከታተለዋልና ምን አይነት ውሳኔ ላይ ተደረሰ በትላንትናው ዕለት የፍርድ ቤቱ ውሎ?
እሺ፣ አመሰግናለሁ አቶ አሉላ። እንደሚታወቀው ከሁለት ወር በፊት እንደዚሁ ቀርበው አቶ መርጊያ ንጉሴ ፍርድ ቤት ቀርበው ምንም ምስክር አልፈልግም ምክንያቱም በወቅቱ ተሳስቼ በልጅነት ያደረኩት ነገር ነው ብለው ነበር። አሁን የመጨረሻ ፍርዱን ለማሰማት ነበር ትናንትና የቀረበው እና በዚሁ ሰለባ ከነበርንት አንዱ ለሶስት ሰዎች ቀርበን ነበር። መጨረሻ ላይም ያው ዳኛው ከተመለከቱ በኋላ አንደኛ በኢሚግሬሽን ጉዳይ የሐሰት ምስክርነት በመስጠት ምንም ውስጥ አልተሳተፍኩም በማለት ነው እንግዲህ ነክሱን ያቀረቡበት።
ይሄንን ለአድማጮች ግልጽ እናድርገው። አንድ ሰው በዩናይትድ ስቴትስ ጥገኝነት በሚጠይቅበት የዜግነት ጥያቄን በሚያቀርብበት የህግ ሂደት ወቅት የሚጠየቁ ጥያቄዎች አሉ። ከነኚህ አንዱ በተወለዱበት ሀገርም ይሁን ሌሎች ላይ በደል አድርሰዋል ወይ የሚል ጥያቄ አለ። በቀጥታና ፊት ለፊት ያደረሰ ሰው ከሆነ አድርሻለሁ ብሎ እንዲያምን ይጠበቃል። እሳቸው ግን ዋሽተዋል በሚል ነው በዚህ ክስ ተመሰረተባቸው።
አዎ ትክክል። ምክንያቱም ማናችንም ብንሆን ከሌላም ስደት ሀገር ስንመጣ የምንሰጠው ቃል አለ። እዚህም ከመጣን የሀገሪቷን የመኖሪያ ፈቃድም ይሁን የዜግነት ወረቀት ለመውሰድ በሚደረገው ቃለ ምልልስ ላይ እንዳልከው ነው፣ በዚህ ተሳትፋለሁ ወይ በሰብአዊ መብት ጥሰት ተጠረጠራለሁ ወይ በሚባልበት ሰዓት እኔ ምንም ውስጥ ተሳታፊ አልነበርኩም ስለአለ መጨረሻ ላይም ጥቆማ ሲደርሳቸው ነው እንግዲህ ያንን አጣርተው ለህግ ፊት ያቀረቡት ከአመት በፊት ማለት ነው።
መልካም። ከዚህ ቀደም የእምነት ክህደት ቃላቸውን ሲሰጡ አምነው ቀረቡ። የቨርጂኒያ ክፍለ ግዛት ምስራቃዊ ቀጠና አቃቢ ህግ ያቀረቡትን ክስ የእምነት ክህደት ቃል በሰጡበት ወቅት ቀደም ብለው እንደገለጹልን ፈጽም ያለው አሉ እና የፍርድ ሂደቱ በትላንትናው ዕለት ለውሳኔ በቃ ምን ተወሰነ?
ያው የተወሰነው እንግዲህ ከመስክርነቱ በኋላ ዳኛ ተመልክቶ የራሱን ቃል ሰጠ። በዛ ሰዓትም ተጠያቂው ማለት ነው አቶ መርጌ ንጉሴም ተነስቶ ቤተሰቦችንም ዳኛውንም ይቅርታ ጠይቃለሁ ሲል ዳኛው እኛን አይደለም ተረባዎችን ይቅርታ መጠየቅ በሚል መልስ በመስጠት ለሚቀጥሉት 32 ወራት በዚሁ በእስር ቤት እንዲያሳልፉና ከዛ በኋላም ወደ ሀገራቸው እንዲመለሱ የሚል ውሳኔ ነው። ውሳኔውን ደግሞ ኢሚግሬሽን ነው የሚቀጥለው የሚወስነው ከስታ አመት በኋላ።
መልካም። አቶ ዮሐንስ እንግዲህ በደሉ ከደረሰባቸው ግለሰቦች ውስጥ አንዱ ነው ትርሶ ቀደም ብለው እንደገለጹልን አቶ መርጊያ ንጉሴ ኃላፊነት እንዲወስዱ እንዲጠየቁ የምስክርነት ቃል ሰጥተው ገና ከመነሻው በወጣትነት ዘመን በአቶ መርጊያን ቀደም ብለው በተጠቀሱት እስር ቤት ውስጥ በደል ደርሶብኛል ብለው ቀርበው ምስክርነት ከሰጡ የፍርድ ሂደቱ እንዲታይ ከፈለጉ ሰዎች ውስጥ አንዱ ነው። የመጨረሻው ብይን ወይም የፍርድ ቤቱ ውሳኔ ምን አይነት ስሜት አሳደረበው?
በአጠቃላይ ባልሆነ ጥሩ ነበረ። ምክንያቱም በዛ ሰዓት የዛሬ 41 አመት በነበረው ሁኔታ ወታደራዊ መንግስትና ህዝባዊ መንግስት በሚል ልዩነት ተነስቶ ነው የነበረው። እሱም ባመነበት ገረፈ፣ እኛም ባመነበት ተገረፍን። ዛሬ እንደሚባለው በቃላት በሸና በጨሰባ ነበረ። መሰረታዊ የሆነ የፖለቲካ ልዩነት ነው። የሚያሳዝነው ነገር ምንድነው? ከዛ ትምህርት ልንወስድ አንችልም። ልክ ቅርስናው ሲመስል አምባገነንነት እየተንከባለለ ዛሬ መድረሱ አሳዝኖኛል። በወቅቱ ደግሞ ልዩነቶች በውይይት ተፈተው ቢሆን ጥሩ ነበረ። ግን ከዛ በተረፈ እኔ በህይወት ተርፌ ይሄን ቃል ሰጥቻለሁ፣ ይሄንንም ኢንተርቪው እያደረኩኝ ነው። በጣም የሚያሳዝነው ግን በርካታ እኔን እኩያ የነበሩ ወላጅ ወጣቶች፣ ሴት ወንዶቹ ሃይማኖት ዘር ሳይለያቸው በአንድ ተሰልፈው ከዛው ግቢ ውስጥ እየተጎተቱ እስከ ዛሬ ድረስ አልተመለሱም። ወላጆቻቸውን በጉጉት እየጠበቁ ነው። 41 አመት ግን ልጆቹ የሉም፣ እኛ አለን። የሚያሳዝነው ምንድን ነው? ከዛ ትምህርት አለመውሰዳችን ነው። አሁንም ቢሆን የሚያስደስትም አይደለም የሚያሳዝንም አይደለም። ለሚቀጥሉት ለትናንቱ ብቻ ሳይሆን ለዛሬውም ለነገም እንደዚህ አይነት ግፍ በወገን ላይ በህዝብ ላይ መፈጸም ትምህርት ሊሆነው ይገባል። በትምህርት ሰጭነቱ በጣም ደስተኛ ነኝ። ይሄ ነው።
መልካም። ትምህርት ሰጭነቱን ብለዋል። ሲንከባለል የቆየው ሌሎችን የመበደል ሂደት ዛሬም አለመጥፋቱ እንደሚያሳዝነው ገልጠዋል። አቶ ዮሐንስ ታከለ የአቶ መርጊያ ንጉሴ ሀብተየስን የፍርድ ሂደት ተከትሎ ለሰጡን አስተያየት ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም በጣም አመሰግናለሁ። ከተፈቀደልኝ ምስጋናው በእኔ ብቻ ሳይሆን በሺዎች ለዛ ሰለባ ለሆኑ በህይወት ለሌሉ እንዲሁም ደግሞ 41 አመት ልጆቻቸው መዳረሻቸውን አጥተው በጉጉት እየጠበቁ ህይወታቸው አለፈም አሁንም እየጠበቁ ላሉ በእነሱ ስም ሁሉ በጣም አመሰግናለሁ። ግፍ ይብቃ እላለሁ።
እግዚአብሔር ይስጥልኝ።
እሺ፣ አመሰግናለሁ።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አሁን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3:33 ሆኗል። የሰዓቱን ርዕሰ ዜና ባጫጭሩ ከቆንጅታየ።
አቃቤ ሕግ በከባድ የሙስና ወንጀል ለከሰሳቸው ለብሔራዊ መረጃና ደህንነት ኤጀንሲ የቀድሞ ኃላፊና ሌሎች 3 ሰዎች ፌዴራል ፖሊስ መጥሪያ እንዲያደርስ ፍርድ ቤት በድጋሚ ትእዛዝ ሰጥቷል። ፍርድ ቤቱ በዚህ መዝገብ ሌሎችንም ትእዛዞች አስተላልፎ ተለዋጭ ቀጠሮ ሰጥቷል። ኤርትራ 28ኛውን የነጻነት በዓሏን በማክበር ላይ ነች። ፕሬዚደንቱ ኢሳያስ አፈወርቂ የዘንድሮ ክብረ በዓል መሪ ቃል ጽናት ለላቀ እድገት መሆኑን ገልጸዋል። የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ዛሬ ከስልጣን እንደሚወርዱ አስታወቁ። ሀገሪቱ ከአውሮፓ ህብረት ለመውጣት በምታደርገው ጥረት በባሰ የፖለቲካ ቀውስ ውስጥ ያስገባታል ተብሏል። ብሪታንያ በ2016 እንደ አውሮፓውያን በተካሄደው ህዝበ ውሳኔ መሰረት ገቢራዊ ለማድረግ ለሶስት አመታት ያህል ሲያደርጉት የቆየው ጥረት ፍሬ ባለማግኘቱ ለጠቅላይ ሚኒስትሯ ውድቀት ምክንያት ሆኗል ነው የተባለው። በዩናይትድ ስቴትስ እና በሰሜን ኮሪያ መካከለ ያለው የኒውክሌር ድርድር ዋሽንግተን ትጥቅ የማስፈታት አቋሟን የማትቀይር ከሆነ አይቀጥልም ስትል ፒዮንግያንግ አስታወቀች። ለድርድሮቹ ወደፊት መንቀሳቀስ አለመቻል ሰሜን ኮሪያ ዩናይትድ ስቴትስን ነው ተጠያቂ የምታደርገው።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን።
ወደ ሁለተኛው አጋማሽ ገብተናል። አድማጮች የቀዳሚው ዘገባ የምዕራብ ወለጋ ዞን የጸጥታ እና ደህንነት ጽህፈት ቤት ከሁለት ወራት በፊት በነጂ ወረዳ በማዕድን ፍለጋ ስራ ላይ የተሰማሩ 5 ሰዎችን ገድለዋል በሚል ወንጀል የተጠረጠሩ 2 ግለሰቦችን ቁጥጥር ስር መዋሉን ያስታወቀበትን ይመለከታል። ተጠርጣሪዎቹ መንግስት ኦነግ ሸኔ የሚላቸውን ታጣቂ ቡድን አባላት እንደሆኑ የጽህፈት ቤቱ ኃላፊ ተናግረዋል። የቄለም ወለጋ ኦሮሞ ዲሞክራሲያዊ ፓርቲ ኦዲፒ የህዝብ ግንኙነት ኃላፊ የኦሮሞ ነጻነት ግንባር ሽኔ የታጠቁ ኃይሎች የመንግስት ሰዎችን ይገድላሉ፣ ያሰቃያሉ ሲሉም ከሰዋል። የኦሮሞ ነጻነት ግንባር ተዋጊዎች የምዕራብ ዞን ጦር መሪ መሮ በሚባል ቅጽል ስሙ የሚታወቀው ኩምሳ ድሪማ ግድያውን አልፈጸምንም ሲሉ አስተባብለዋል። ናኮር መልካ ተጨማሪ ይዟል።
የምዕራብ ወለጋ ጸጥታና ደህንነት ጽህፈት ቤት ኃላፊ አቶ አብዩ ምህረቱ በዞናቸው የሚንቀሳቀስ ታጣቂ ቡድን ኦነግ ሸኔ አደረሰ ያሉትን ጉዳት እንዲያብራራሉ።
ይሄ ሰላም ፈልጋለሁ ብሎ የተመለሰ አለ? እነዛን የሚወክል አይደለም። የተወለዱበትን አካባቢ ሰው እየቆራረጡ በጣም ሰብአዊ ባልሆነ መንካኔ በተሞላ እንዲደግፏቸው ከሚያደርጉት ዘዴ ነው።
በምዕራብ ወለጋ ዞን ተጨባጭ ነገር አለ?
አለ። ምሳሌ 2 የግለሰብ አሱዚዎች ተቃጥለዋል።
መቼ?
በዚሁ ባለፈው ሳምንት ማለት። በመነስቡ 1፣ በአይራ አካባቢ ደግሞ 1 አቃጥለዋል። ለምንድን ነው ያቃጠሉት? የመንግስት ደጋፊ ናቸው ከምን? 1 የግለሰብ
ንብረቱን ነው ያቃጠሉት?
ንብረቱን ግለሰብም አቃጥሏል። እንዲሁም ደግሞ ግለሰቦችን በመቅረብ በማስገደድ ምግብ፣ ሌሎች ማቴሪያሎችን እንዲያቀርቡ በማድረግ ላይ ነው። በዚህ በተቃራኒው መከላከያ ሰራዊቱ ሰው ገደለ፣ ንብረት አቃጠለ፣ ቤት አቃጠለ የሚባለው ግን በጣም ከእውነት ራቀ ውሸት መሆኑን ሊሰመርበት ይገባል። ምክንያቱም
ምናልባት በተሳሳተ መረጃ በስህተት የተፈጸመበት አጋጣሚ አለ፣ የተወሰደ እርምት አለ።
ዘት ከህዝብ አብራክ የወጣ ሰራዊት ነው። ህዝብን አይገልም፣ ቤቱን አያቃጥልም፣ ንብረቱንም አያቃጥልም።
ከሁለት ወራት በፊት በነጆ ሁነዋቅየው ቀበሌ የማዕድን ጥናት በማካሄድ ላይ የነበሩ 3 የኢትዮጵያና 2 የውጭ ሀገር ዜጎችን በአሰቃቂ ሁኔታ በመግደል የተጠረጠሩ ግለሰቦችን መያዛቸውን ለቪኦኤ ተናግረዋል።
ፋብሪካ ለማቋቋም ኢንቨስት ለማድረግ የመጣውን አካል ገለው ከገደሉ በኋላ ከነ ተሽከርካሪያቸው አቃጥሏል።
እነሱ መሆናቸው ተደርሶበታል።
ተጨባጭ አለ። እዛው የኦነግ ታጣቂዎች መሆናቸውን በተጨባጭ ተይዟል።
ምን አይነት ውሳኔ የተሰጠባቸው? ገርቧል። ነዛቸው
ገና ናቸው ሁኔታቸው። እነሱ ብቻ አይደሉም፣ ሌሎችም ያመለጡ ስላሉ አብሮ በድርጊቱ የተካፈሉ ሰዎችን አድነው በመያዝ ለቀጣይ ለፍርድ የሚቀርቡ ይሆናል።
የቄለም ወለጋ ኦሮሞ ዲሞክራሲያዊ ፓርቲ ኦዲፒ የህዝብ ግንኙነት ኃላፊ አቶ ሀምዛ አብዱል ቃድር ኦነግ ሸኔ ብለው የሚጠሩት የኦሮሞ ነጻነት ሰራዊት አባላት ደምቢዶሎን ጨምሮ በሌሎች የዞኑ ወረዳዎች ፈጽመዋል የሚሉትን ድርጊት አብራርተዋል። እነዚህ ሸማቂዎች በዞኑ ብዙ ወረዳ ውስጥ ሰውን አግተው 2 ወይም 3 ቀን ካቆዩ በኋላ የሚመልሱበት ሁኔታ አለ። በመደብደብም የአካል ጉዳት ያደርሳሉ። ለምሳሌ በደምቢዶሎ ከተማ ታምራት ወልተጅ የሚባለውን ሰው በጥይት በመምታት አሁን በአዲስ አበባ የሕክምና ክትትል ላይ ነው የሚገኘው። በጋው ቄቤ ወረዳም የኛ መረጃ ለመንግስት አቀብላለ በማለት አንድ ሰው ገለዋል። ህዝቡን ለማስደንገጥ በመንግስት ማዋቅር ውስጥ የሚሰሩ ሰዎች ላይ የተለያዩ እርምጃዎችን ይወስዳሉ። የኦሮሞ ነጻነት ግንባር ምዕራብ ዞን ሸማቂዎች መሪ ኩምሳ ድሪባ ወይም መሮ ግን የመንግስትን ክስ አስተባብሏል። ይህንን ጉዳይ ህዝቡም ያውቀዋል። ይህን ድርጊት የመፈጸም ባህል የለንም። ያለ ትጥቅ የሚንቀሳቀሱ ሰላማዊ ሰዎችን አይደለም፣ የመንግስት ታጣቂዎችን ስማርክ እንኳ አንገላቸውም። የመንግስት መዋቅር ላይ ብናነጣጥርማ ነገሩ ቀላል ነበር። በነጆ ታጣቂዎቹ ግድያ አልፈጸሙም ብሏል። የሁለቱም ዞን አመራሮች በምዕራብ ኦሮሚያ የሚታየውን የጸጥታ ችግር ለመፍታት መደረግ አለበት የሚሉትን አብራርተዋል።
እንዴት ነው ወደ ቀድሞ የሰላም ሁኔታው ሊመለስ የሚችለው ላልከኝ ነገር እነዚህ ጸረ ሰላም ኃይሎች አሁን የሚያደርጉት ድርጊታቸውን ሙሉ በሙሉ ሲያቆሙ ወደ ሰላም ሲመለሱ ብቻ።
ለዛስ መንግስት ጥረት ያደርጋል?
100% ጥረት ያደርጋል። አሁንም እያደረገ ነው። አሁን በሰላም ቢገቡ እያለ
ያ እድላለ
አለ ቢገቡ አሁንም የመንግስት በር ዝግ አይደለም። ክፍተም ወደ ሰላም መለሳለን አለ። አሁንም ሰራውቱ ባለበት ቦታ መከላካ ሰራውታችን ለመቀበል ዝግጁ ተምሮ ወደ ህዝቡ ይቀላቀላሉ እንጂ ማንንም እርምጃ የሚወስድባቸው አንድም ሰው የለም።
እነዚህ ሸማቂዎች እነ ኦሮሞ ከሆኑ ያለውን ነገር በግልጽ ተወያይቶ መፍታት ይቻላል። የኦነግ ጦር መሪ ይህንን በተመለከተ ምላሽ ሰጥቷል። መንግስት ህዝባችንን ማጥቃት የለበትም። የጦር መሳሪያም ከህዝቡ መካከል መውጣት አለበት። ህዝቡ በሰላም ወጥቶ በሰላም መግባት አለበት። ለዚህ ደግሞ መንግስት ተነሳሽነቱን መውሰድ አለበት። ለኦሮሞ ህዝብ የሚመጥንም ምላሽ መስጠት አለበት። ግልንተኛ የሆነ ሶስተኛ አካል በአፍሪካ ውስጥ ሲከሰቱ የነበሩ ተመሳሳይ ችግሮችን በመፍታት ልምድ ያለው አካል ቢያደራድረን የተሻለ ይሆናል። የወለጋ ዩኒቨርሲቲ የማህበረሰብ ሳይንስ ጥናት መምህራን ትናንት ከቪኦኤ ጋር ባደረጉት ቆይታ የምዕራብ ኦሮሚያን ጸጥታ ችግር መንግስትና ሸማቂዎች ተኩስ በማቆም በጥልቀት መወያየት ይኖርባቸዋል ብለዋል። የሶስተኛ ገለልተኛ አካል ጣልቃ ገብነትም ካስፈለገ ይህንንም በተመለከተ ልዩነቶችን መፍታትና የአካባቢው ሰላም እንዲመለስ ማድረግ አለባቸው ብለዋል። ለአሜሪካ ድምፅ ናኮር መልካ ከነቀምቴ።
ናኮር መልካል ዘገባውን አመሰግናለን። ተከታዩ ደግሞ ወደ ወሎ ያሻግረናል። በተለያዩ የሀገሪቱ ክፍሎች በተቀሰቀሱ ግጭቶችና አለመረጋጋት ወደ ዋግ ህምራ አስተዳደር ዞን ጋዝ ጊብላ ወረዳ የመጡ ተፈናቃዮች ያለምንም እርዳታ መቆየታቸውን እየተናገሩ ነው ይለናል የወሎ ዘጋቢያችን መስፍን አራጌ። ተፈናቃዮቹ መንግስት ትኩረት አልሰጠንም ለኢኮኖሚያዊና ስነ ልቦናዊ ጫናም ተዳርገናል ይላሉ። የክልሉ መንግስት ለተፈናቃዮቹ በቅርቡ እርዳታ እንደሚያጓጉዝላቸው አረጋግጧል። መስፍን አራጌ።
ወይዘሮ መሰሉ ደባሽ ተወልደው ያደጉት በኢንሻንጉል ጉምዝ ፓዊ አካባቢ ነው። በቅርቡ በአካባቢው በተከሰተው ችግር ከቤት ንብረታቸው ተፈናቅለው ማረፊያቸውን ዋግምራ ብሔረሰብ አስተዳደር ዞን ጋዝ ጊብላ ወረዳ አስ ከተማ ካደረጉ 5 ወራቶች ተቆጠሩ። መፈናቀሉ ንብረታቸውን አፍርሶ ከሚወዷቸው በሞትና በመጠፋፋት አናይቷቸዋል።
ያው በግርግሩ የተነሳ ነው እኔ እዛው የ6 ዓመት ሕፃን ሞቶብኛል። አሁን ሁለት ልጆች ይዤ መጥቻለሁ። ባለቤቴ ደግሞ የት እንደሄደም አልታወቀም። አድራሻው አልታወቀም። ያው በግርግሩ
አንድ ልጃቸውን በሞት ባለቤታቸውን በመጠፋፋት የተለዩት ወይዘሮ መስጠሉ ህይወትን የሰዎች ጥገኛ በመሆን መግፋት እንደሚከብድ ይናገራሉ።
ያው ከዘመር ነው ዝም እየተጠግቻ ያለ ያው አማበላቸውም ምሏቸው ጭራሽ የለኝም ዝም እየተጠግቻ ነው ያለ።
ከመንግስት የተደረገለው ድጋፍ የለም?
የለም፣ ምንም ነገር የተደረገልኝ ነገር የለም። ያው ማመልከቻ አስገብቻለሁ፣ ምንም ነገር መጥቷል።
በደቡብ ብሔር ብሔረሰቦችና ህዝቦች ክልል ሚዛን ኢትዮጵያ አካባቢ በሸካና በከፋ ህዝቦች መካከል በተፈጠረው አለመግባባት ተፈናቅለው የመጡት ሌላው ቅሬታ አቅራቢ አቶ አማረ ቢሆነኝ ናቸው።
አንድ አመቴ ነው እንግዲህ በስራ ሂጅ እዛ አንድ አመት ተቀምጬ ነው ተፈናቀለ።
እዚያ ምን ይሰሩ ነበር?
ቡና እናመርታለን፣ እርድ ዝንጅብል እናመርታለን፣ ብዙ ነገር ነው የምናመርተው ነበር። በሚዛን ቲቪ በሸካና በከፋ ግርግር በምጥን ግርግር የተነሳ ቤታችን ብላች ተቃጥሎ ደንበለቅን መተን በዋግምራ ጋዝጊብራ ወረዳ ናለን።
አቶ አማረ መፈናቀሉ ከመወዳት የትዳር አጋር ያላይቶ 3 ልጆች ብቻዬን ይዤ ለመቀመጥ አስገድዶኛል ይላሉ። ከስነ ልቦና ስብራቱ ባሻገር ኢኮኖሚያዊ ጫናው እንደጎዳቸው ጠቁመው እስካሁን በመንግስት በኩል ምንም አይነት ድጋፍ አለመደረጉ ቅሬታ እንዳሳደረባቸው ነግረውኛል።
ምንም እርዳታ የለም። ለክልልም ለዞንም ጠየቀና ምንም ገና ነው እርዳታ ምናምን ግን አልመጣም እያል ነው እኛ በቃ ዝም ብለናል። አጠቃላይ እንግዲህ ጉምዝም በዚያም የመጣ አስተዳደር ላይ ያገኘ ነው 400 ምናምን ተፈናቃይ ይላል፣ ግን መፍትሄ አላገኘም።
በምንድን ነው አሁን እየተዳደሩ ታዲያ ያለሁት?
በቤተሰብ ጠግተን ነው አለ ነው።
የዋግምራ ብሔረሰብ አስተዳደር ዞን ዋና አስተዳዳሪ አቶ በሪሁን ኪዳነ ማርያም ዞኑ በአቅሙ ለመርዳት ሞክሯል፣ በዘላቂነት የማቋቋም ኃላፊነቱ ግን የክልሉ ነው ብለዋል።
በክልል ደረጃ ነው የፕሮግራም ተቀርጾ የሚሰራው እንጂ በዘንድ ደረጃ ደረጃ ብቻ አይደለም በከሳ በህብረተሰቡን የማስተባበር ስራ በሚገኙ ድጎማዎች ከሳ ለት መፍትሄዎችን እየሰጠ እንዳለን በእኛ በኩል
ምን አይነት መፍትሄ
ነገር ግን በእያንዳንድ ወረዳ ያለውን በየአቅራቢያው የመደገፍ ማህበረሰቡን አስተዳደሩን የማስተባበር ስራዎች እየሰራን ያለ ነገር ግን አጠቃላይ እንደ ክልል የተለያዩ የገቢ ማሰባሰብ ስራዎች እየተሰሩ ነው ያሉትና በዛ መሰረት መልሶ ማቋቋም ስራው እንደ ክልል በሚወጣ የሚደረግ ድጋፍ ነው የሚደረግ ይችላል።
ዋና አስተዳዳሪው ይህን ይበሉ እንጂ በወረዳ ደረጃ የተደረገውን ድጋፍ የተጠቀሙት ተፈናቃይ ያልሆኑ ግን በተፈናቃይ ስም የተመዘገቡ ናቸው የሚሉ ቅሬታዎችም ተሰምተዋል። የጋዝ ጊብላ ወረዳ አስተዳዳሪ አቶ ሞላ ኃይሌ በወረዳው ብቻ ከ400 የማያንሱ ተፈናቃዮች ይኖራሉ ሲሉ የአማራ ብሔራዊ ክልላዊ መንግስት አደጋ መከላከል ምግብ ዋስትና ፕሮግራምና ልዩ ድጋፍ የሚሹ አካባቢዎች ማስተባበሪያ ኮሚሽነር አማረክ እንዴ ግን ቁጥሩ በተባለው ልክ እንዳልሆነ ይጠቅሳሉ።
መጀመሪያማ 800 ምናምንም ነበረን ብለው ነበር። ነገር ግን የዞኑ ባለሙያዎች መጥተው በጋራ የሰራ ነው ቁጭ ብለን መረጃውን ስናጣራ 236 ነው ትክክል ሆኖ የተገኘው።
ከምን የመጣ ይመስልዎታል ይሄ የቁጥር መዛባት?
አንደኛ ተፈናቃይ ያልሆነው ተፈናቃይ ነው ብሎ መመዝገብ እንትን አለ። ሁለተኛ በሌላ በመደበኛው ኢመርጀንሲ ውስጥ ያለው ሰው ተፈናቃይ ነው ብሎ እንትን የሚገባበት ሁኔታም አለ።
ኮሚሽነሩ በቅርብ ቀናት ውስጥ ለተፈናቃዮች የ3 ወይም የ4 ወራት የምግብና የዘይት ድጋፍ እንደሚደረግላቸው አረጋግጠዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አድማጮች የአርብ ምሽት ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። ለኤርትራ 28ኛ የነጻነት በዓል አከባበር ስነ ስርዓት ካስመራ እየተጠበቀ የነበረ ዘገባ ለዛሬ አልደረሰልንም እንደደረሰ የምናቀርብ ይሆናል። እለቱን አስመልክቶ ግን ኤርትራውያን እዚህ ዋሽንግተን ዲሲ ጨምሮ በበርካታ ያለም ከተሞች የድጋፍና የተቃውሞ ሰልፎችን አካሂደዋል። ዛሬ ለንደን ላይ የድጋፍ ሰልፍ ላይ የተገኙትን አቶ አሉላ አብርሃምንና በትናንቱ የተቃውሞ ሰልፍ ላይ የተካፈሉትን ወይዘሮ ሰላም ኪዳኔን ትዝታ በላቸው አነጋግራለች።
አዎ አሉላ አብርሃም ባላለው በኤርትራን ኮሚቲ እዚ በለንደን ከተማ እንግሊዝ ሀገር የበዓል ናፍነታችን ከመጠን በላይ ምንጓጓለን። ብዙ ወንድሞቻችን፣ አባቶቻችን፣ እናቶቻችን፣ እህቶች ለሁሉም ጓደኞቻቸው የተሰውበት ስለሆነ ይሄንን ደግሞ መዘከር ደግሞ ትንሹ ከኛ የሚጠበቅ ነገር ነው። ስለዚህ አዲስ ነገር አይደለም። ሁልጊዜ እንደምናከብረው ነው። አዲስ አይደለም።
ምን ያህል
ተመለሰሽም ካየሽው ከዚህ አመት በፊት ያለ ነው ከመጠን በላይ በጉጉትና በኢንቱዚያዝም ነው ሁሉ ጊዜ ደግሞ የምናከብረው።
ምን ያህል ሰው ነው ዛሬ ለድጋፍ ሰልፉ የወጣው?
እሱን ፎቶግራፍ አይተሽ ከሁለቱም ብትመሰክር ይሻላል። እኔን ከጠየቅሽኝ ግን ትክክለኛው በጣም ደጋፊዎቹ ከመጠን በላይ ኦቨርዌልሚንግሊ በጣም ብዙ ነበሩ።
ነገር ግን የኤርትራን አስተዳደር በተመለከተ የፕሬዝዳንት ኢሳያስ አፈወርቂ መንግስት ላይ ትችት የሚያሰሙ አሉ። ነጻነት የለም፣ አገሪቱ ነጻነቷን ከተጎናጸፈች 28 አመታት ቢሆንም በዲሞክራሲያዊ መንገድ ለመተዳደር አልተቻለም፣ ኤርትራ ውስጥ ጭቆና አለ የሚሉ አሉ። እና ለዚህ አርሶ ያለውት መልስ ምንድን ነው?
ዲሞክራሲ ሂደት ነው ደግሞ በራሱ ግብ አይደለም እና ፕሮሰስ ነው እና እኛ ደግሞ ፕሮሰስ ውስጥ ያለ ነው ሁሉ ጊዜ።
ለማንኛውም ማለት ትንሽ አረዘመም እንዴ?
ሁሉ እንደዛ ነው። አሜሪካ ራሱ አንቺ እውነትሽን ነው አንቺ የምትኖሪበት ሀገር አሜሪካ ራሱ ከ200 አመት በላይ ፈጅቶባቸዋል እስካሁን እየታገሉ ነው።
ግን አቶ አሉላ ግን እስራት፣ የመናገር መብት፣ የጋዜጣ መብት፣ የህትመት መብት መከልከል ይሄ መሰረታዊ የሆነ
አንዳንድ ጊዜ እኮ ደግሞ የጋዜጦች ዲሞክራሲን የሚያዳክሙ መሆን የለባቸውም። ጋዜጦች የነጻ ጋዜጣ ነጻ መንገድ እና ቁር መሆን የለባቸውም። ኢትዮጵያ ውስጥ አሁን የሚደረግ የሚሆነው ነገር ሰው ይፈናቀላል ይላል። አንዳንድ ሰዎች በሚናገሩት መጥፎ ነገር ተነሳስቶ አንዳንድ ሰዎች እስከ ኤትኒክ ክሊንሲን ይደረጋል ውስጥ ሀገር ውስጥ። ይሄ ደግሞ ኃላፊነታዊ አለመሆን ነው። ይሄም ደግሞ የመቆጣጠር የመንግስት ስራ ነው። ህዝቡ የሚፈልግ መንግስትን ሰላም አግኝቶ እንዲኖር ነው።
ግን ትክክለኛ ህግ በማስፈን ትክክለኛ የጋዜጣ አሰራርን በአገሪቱ ውስጥ እንዲካሄድ ማድረግ ይቻላል።
ከዛ በተረፈ ግን ሌሎችም የግለሰብ መብቶች በአገሪቱ ውስጥ እንደሌሉ ቀደም ብሎ የታሰሩ 11 ባለስልጣናት አንዳንዶቹ ደብዛቸው የት እንደደረሰ ማይታወቁ እንዳሉ አንዳንዶቹ ደግሞ እስር ቤት ውስጥ ሞተዋል ተብሎ እንደሚገመት ነው። ስለዚህስ ምን ይላሉ?
ለሱ እኔ መልስ ሊኖረኝ አይችልም። ለምን? ለዚህ መልስ ተሰጥቷል። ለዚህ ከመጣም በላይ ከበቂ በላይ መልስ ተሰጥቷል። ጠይቋል። በዛን ጊዜ በምን ምክንያት እንደታሰሩ ተገልጿል። አሁን ተመልሶ እዚህ ውስጥ እንደገና መሽከርከር ብዙ ነገር አለ። የኤርትራ ህዝብ ብዙሃን ንጹህ አይፈልጋል። ትምህርት ቤት፣ ክሊኒክ፣ የጤና ጣቢያ ይፈልጋል። ትራንስፖርቴሽን ያስፈልጋል። የምግብ በምግብ ደግሞ ራሱን መቻል ያስፈልጋል። ይሄ ነው ትልቁ የሚያጓጓውና ማወቅ የሚፈልግ። ይሄ ደግሞ የዲሞክራሲያዊ እንትን ነው። The right to live, the right to have access to clean water, the right to have access to education, healthcare, መሰረታዊ የሰው መብት ነው። ይሄ ደግሞ ካልሆነ ዲሞክራሲ ሊረጋገጥ አይችልም። ይሄ ደግሞ ማህበራዊ ፍትህ የሌለበት ነገር ነው። ዲሞክራሲ ሊዳብር አይችልም። መሰረታዊ ለዲሞክራሲ መሰረታዊ የሆኑ እሴቶች ናቸው ወይ ደግሞ ኢንፍራስትራክቸሮች ናቸው። ይሄ አሰራር እንደዛ ነው። ሌላው ላይ ስማማበት ይችላል። አንድ ሀገር ውስጥ ራሱ አንቺ ያለሽበት ሀገር አሰራራቸው ስለ ዲሞክራሲ እንትናቸው አንድ አይደለም። የኛን ማክበር መቻል አለ።
አቶ አሉላ እንግዲያው እነኚህ መሰረታዊ መብቶች ኤርትራ ውስጥ ተሟልተዋል ነው የሚሉት እርሶ?
ሊሟላም አሜሪካም ውስጥ አልተሟላም። ስለዚህ የትም ዓለም ውስጥ እኛ ገነት ውስጥ ኤርትራ ገነት ውስጥ አይደለም ቻለች ብቻ ዓለም ውስጥ ነው ያለችው። ሁሉ ጊዜ ይሰራል፣ ስራ ላይ ነው። ከኛ የበለጠ ደግሞ ከኤርትራውያን የበለጠ ደግሞ ለኤርትራውያን የተሻለ የሚያስብ ሊኖር አይችልም።
በጣም ነው የማመሰግነው አቶ አሉላ አብርሃም ከለንደን የኤርትራ መንግስት ደጋፊ። እግዚአብሔር ይስጥልኝ። ሄሎ ወይዘሮ ሰላም ትዝታ አባላለሁ ከአሜሪካ ድምጽ ራዲዮ። በጣም ነው የማመሰግነው።
ምንም ችግር የለም።
እሺ ዛሬ 28ኛው የኤርትራ ነጻነት ቀን እየተከበረ ነው። ፕሬዝዳንት ኢሳያስ አፈወርቂም ንግግር አድርገዋል። የኤርትራ ህዝብ ስላሳየው እድገትና ስለ ጽናት መሰረታዊ መርሆችን በመጠቀም የአገሪቱ ብሔራዊ ሀብት ለሁሉም እንደሚሆን ጠቅሰው ንግግር አድርገዋል ፕሬዝዳንት ኢሳያስና። እርሶ ከተቃዋሚዎች አንዷ ነበሩ ትላንትና በተካሄደው ሰልፍ ላይ። ምንድን ነው የተቃውሟችሁ አላማ?
የተቃውሟችን አላማ እንኳን አዲስ ነገር አይደለም፣ ወይንም ደግሞ ይሄ አመት ስለሆነ የምናደርገው ተቃውሞ አይደለም። በኤርትራ ውስጥ የሚደረገውን የሰብአዊ መብቶችን ጥሰት ተቃውመን ነው በየአመቱ የምናደርገው ተቃውሞ ነው። በተለይም ደግሞ የሃይማኖት ነጻነት ቤተክርስቲያኖች የተዘጉበት አመት ስለሆነ በዚህ አካባቢ ስለሆነ በየጊዜው የምናደርገው በ16-17 አመት ያደረግነው ነገር ነው። አንድ ነገር ግን ላረምሽ የፈለኩት ፕሬዚደንት ኢሳያስ ንግግሩ ላይ አቺቭ የተደረገውን ነገር ያነሳል መሰለኝ እኔ በሰማሁት። ማለት ጸንተን ስለያዝን የፈለግነውን ነገር አገኘን አሸነፍን አይነት ነገር ነው እንጂ እንዲህ አይነት ብልጽግና፣ እንደዚህ አይነት መሻሻል፣ እንደዚህ አይነት እንትን አላለም። ያንን ካሁን በኋላ ጠብቁ ነው ያለው። ስለዚህ በኤርትራ ውስጥ ምን የተደረገ መሻሻልና መበልጸግና ውጤት ያነሳል መሰለኝም።
እሺ አመሰግናለሁ። አቶ የማነ ገብረ መስቀል የሳቸው ዋና አማካሪ የሆኑት ትዊት ካደረጉት ነው ሐሳቡን የወሰድነው። ኤርትራ ውስጥ ምን እንዲደረግ ነው የምትፈልጉት? ተቃዋሚዎች ምን እንዲደረግ ነው ሐሳብ የምታቀርቡት?
በጣም ጥሩ ጥያቄ ነው። አመሰግናለሁ ስለ ጥያቄሽ። ኤርትራ ውስጥ ቤዚክ የሆነው የሰብአዊ መብቶች መከበር እንዲኖር ነው የምንጠይቀው። ከዛም ባነሰም እንኳን መልኩ የኤርትራ ሕዝብ ኮንስቲትዩሽን ሕገ መንግስታችን በተግባር እንዲውል ነው ጥያቄያችን። ኤርትራ ሕገ መንግስት የሌላት ሀገር ናት። ኤርትራ ባለፈው 28 አመት ምንም አይነት ኢሌክሽን ያላደረገች የሕዝብ ምርጫ ያልተደረገባት ሀገር ናት። በኤርትራ ውስጥ በጣም በርካታ ያለ ፍርድ ያለ ህግ የታሰሩ ሰዎች አሉ። እነዚያ ሰዎች እንዲፈቱ ነው ጥያቄያችን። የኤርትራ ህዝብ የተጋደለለትን ነጻነት እንዲያገኝ፣ የዛ የነጻነት ትንፋሽ እንዲያገኝ ነው ጥሪያችን።
ቀደም ብዬ የኤርትራ መንግስት ደጋፊ የሆኑና በዛሬው የድጋፍ ሰልፍ ላይ የተሳተፉ አንድ ግለሰብ አነጋግሬ ነበር። ኤርትራ ውስጥ መሰረታዊ ለሰው ልጅ የሚያስፈልጉ ነገሮች እንደ ውሃ፣ እንደ ምግብ፣ እንደዚህ አይነት መሰረታዊ ነገሮች ተተሟሉ ድረስ ሌላው ነገር በጊዜ ይደረስበታል ነው የሚሉት እሳቸው። እድገት ጊዜውን ጠብቆ የሚደርስ ነው እንጂ ከመቀጽበት የሚሆን ነገር አይደለም ነው የሚሉት። በዚህ ላይ ያሉትን መልስ ልቀበልና እናጠቃልላለን።
በግድ እድገት አንድ ቀን ወይ አንድ ሌሊት ጉዞ አይደለም፣ ሁላችንም እናውቀዋለን። ኤርትራ ሀገር ነው፣ ዘገምተኛ መሻሻል ሊኖር እንደሚችል የታወቀ ነገር ነው። ግን ካለፈው አመት የአሁኑ አመት ቀርበናል ወይ ወደ እድገት የሚለው ነው እንግዲህ ወሳኝ የሚሆነው። ያለፈው አመት ያልነበረን ነገር የአሁኑ አመት አለን ወይ፣ ያለፈው አመት ያልነበረው ነገር አሁኑ አመት አግኝተናል ወይ ብለን በምንጠይቅበት ጊዜ እንደው አገሩ መሮት ወደ ስደት የሚወጣው ወጣት እንኳን የዛ ማሳያ ሊሆን ይችላል። እና በማንኛውም መለኪያ ቢወሰድ ኤርትራ ውስጥ እድገት አለ ማለት አይቻልም።
በጣም አመሰግናለሁ ወይዘሮ ሰላም።
አመሰግናለሁ ትዝታ።
አድማጮች፣ አሁን የፕሮግራም ማሳሰቢያ እናቅርብ።
ቆንጆ የፕሮግራም ማሳሰቢያው እኔና አንቺ የሚመለከታል። እኔና አንቺ የሚመለከተን ስራውን ለመስራት የስራ ኃላፊነት ስለተሰጠን ነው።
ልክ ነው።
እሁድ ነው የሚካሄደው። ድርጅቱን በግዕዝ ወይስ በአማርኛ ነው የምታውቂው?
በግዕዝም በአማርኛ ማውቀዋለሁ።
27ኛው የማህበረ ግዩራን ዘር ኢትዮጵያ ወይም በእንግሊዘኛው ምህጻረ ቃል ሲል በመባል የሚታወቀው ድርጅት ዘንድሮ እንዳለፈው አመት ሁሉ ለየት ያለ መሰናዶ አዘጋጅቷል።
የዘንድሮ 27ኛው ነው።
ትክክል።
አዎ።
እና በዚህ 27ኛው አመት ክብረ በዓላቸው ያንቺን ፕሮግራም እንዲመለከት ያደረገ የተለየ ነገር ተፈጥሯል። 9 ሴቶች ናቸው ለክብረ
በዓላቸው የሚከበሩት፣ የሚሸለሙት በሙሉ ሴቶች ናቸው።
ትክክል።
እነሱ
እስኪ የህዝብ ግንኙነት ኃላፊ የሚሉትን ድምጽ በቀጭኑ እንስማ።
አስቀድሞ ፈርቀዳጅ በመሆን መሪነትን የሚያሳይ ድርጅት ነው። የሴቶችን በተመለከተ በዚህ አመት የስኬት ተምሳሌት የሆኑ ጾም ድንቅ ኢትዮጵያን ሴቶችን ለመዘከር ውሳኔውን ያስተላለፍነው ምናልባት ከሁለት አመት በፊት ወይም ከአንድ አመት ተኩል በፊት ነው ብንል ማጋነን አይደለም። እያሰብንበት የቆየን ነበረ። የነገስታቱን ከፊት አስቀደምን፣ ከዛ በኋላ ደግሞ ኢትዮጵያን ሴቶችን በክብር የስኬት ተምሳሌ የሆኑትን መሸለሙ አገራዊ ፋይዳ እንደሚኖረው የፊት የቦርድ አባላት እንዲሁም ድርጅቱ አስቀድሞ ተገንዝቦት ስለነበር በይደር ያቆየነው ጉዳይ ነበረ ማለት ነው ለሁለት አመት ያህል። ነገር ግን ጊዜውን ጠብቆ በዚህ አመት ኦገስት ላይ ባደረግነው ኦገስት 2018 ላይ የመጨረሻውን ውሳኔ ወስነን በሴፕቴምበር ላይ የስኬት ተምሳሌት የሆኑ ኢትዮጵያን ሴቶችን ለማክበር ውሳኔውን አስተላልፈን ስራ ጀመርን።
አቶ ብንያም ገብረወልድ የሲድ ወይም ቀደም ብለን እንዳስታወቅ ነው በአማርኛ ስሙ መሰረቱን ግዕዝ ያደረገ ቃል ነው የተጠቀሙት፣ ማህበረ ግዩራን ዘረ ኢትዮጵያ የህዝብ ግንኙነት ኃላፊ ነው። ቆንጂት፣ እሁድኛ እንዘግብበት እንጂ በስፍራው ተገኝተን የሽልማቱን ስነ ስርዓት እናስተዋውቅ እንጂ በነገው ምሽት የከወዲሁ የሚደረግ የዝግጅቱን ይዘት የሚመለከት ውይይት አድርገናል። አቶ ቢንያም ገብረወልድንና የቀድሞውን መስራች ሊቀመንበራቸውን ዛሬ አማካሪ ናቸው የቦርድ አባል ናቸው ፕሮፌሰር መላኩ ላቀውን ይዘን ሰፋ አድርገን እንወያያለን።
እንድታደምጡ እንጋብዛለን የተከበራችሁ አድማጮች።
ታዲያ አሁን ለዜማ ለስንብቱ ጊዜ ተገኘ ይመስልናል።
ብዙ ምልክት ያለ መሰለኝ።
ታውቂያለሽ ዜማውን?
ይሄ ነገር ታውቂያለሽ ወይ? በዛብኝ አንተ ሰው።
ሮፍናን ነው በሲዳምኛ የባህል ዜማ የሚጫወተው። የተለየ ቅንብር ነው። ሁሉንም ቅንብሮቹን ለየት ባለ ስልት ነው የተጫወታቸው። ለማንኛውም በዚሁ እንሰናበት።
እሁድ መገናኘታችን እንጃ።
እሁድ እንገናኛለን። የዛሬ ጀምረናል የሳምንቱን መሰናበቻ። አድማጮች፣ በዚሁ ተሰናበትን። ያስተናገድናችሁ አሉላ ከበደና
ቆንጂት ታየነን። በእኛ በኩል እንግዲህ በዚሁ ዜማ እንሰናበታችኋለን። የትግርኛ ስርጭት ይቀጥላል። መልካም የሳምንት መጨረሻ። ሮፍናን አልከኝ? ከሮፍናን ጋር እንተዋል። Yeah, oh, sir, why? Kill
ሁለቢና አይን ተመስገና አይን ተፈሪና አይን ታልከና አይን ሙጃ በክሪና አይን ጎቹ ባባና አይን ይቶ ነባይና አይን ሳም ዲቪና አይን ሞ አናና ያንደልጂ ናይና አይን ያልጂ ከረማሎ ጎሞ አዲስ አበባ ሮፍናን
ናይካና ኢትበቱባሪ የላቸራ ኢትበቸያዊ አዎ አዎ ኦ
Hey, 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 hey.